ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መሰናዶው ጀምሯል። ለምሽቱ ያዝናቸውን አስተዋውቃችሁ።
በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶችም ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው።
የጸረ ኤችአይቪ ወይም ደግሞ የቫይረሱ ስርጭት መከላከያ መድኃኒት ስርጭትን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በዚህ ጉዳይ ዘገባ ይኖረናል፣ ሌሎች ጥንቅሮችንም አሉን። ኤደን ገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና አብሮኛለን። ከመላው የአሜሪካ ድምጽ ባለሙያዎች ጋር አብራችሁን ታመሹ ዘንድ እንጋብዛለን። ውስብስብ የፖለቲካና የጸጥታ ችግሮች በውይይት ብቻ መፈታት እንዳለባቸው ያሳሰቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ የአስቸኳይ ጊዜ አዋጁ መራዘም እንደሚያሳስባቸው ገልጸዋል። በአማራ ክልል የአስቸኳይ ጊዜ አዋጁ መታደስን በተመለከተ አስተያየታቸውን የሰጡን የተለያዩ ተቃዋሚ የፖለቲካ ፓርቲ ተወካዮችም በበኩላቸው ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነ ተናግረዋል። በዚህ ጉዳይ የተሰናዳ ዘገባ ይቀጥላል።
በአማራ ክልልና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ እንዲሆን የታወጀው የአስቸኳይ ጊዜ አዋጅ ለአራት ተጨማሪ ወራት እንዲራዘም ባለፈው ሳምንት አርብ ጥር 24 በሕዝብ ተወካዮች ምክር ቤት መጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በማህበራዊ የትስስር ገጾቹ ባወጣው መልእክት ሁኔታው እንደሚያሳስበው ገልጿል። የኢትዮጵያ የረጅም ጊዜ ወዳጅ እንደመሆናችን የአስቸኳይ ጊዜ አዋጁ መታደስ በጣም ያሳስበናል ያሉት አምባሳደር ኤርቪን ማሲንጋ በአማራና በኦሮሚያ ክልሎች ያሉትን ጨምሮ ውስብስብ የፖለቲካና የጸጥታ ጉዳዮችን ለመፍታት ውይይት ብቸኛው መንገድ ነው ብለዋል። በዚህ ረገድ ዩናይትድ ስቴትስም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ የአዋጁን ጊዜ ማራዘም ያስፈለገው ከአማራ ክልል በተጨማሪ በሌሎች የአገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረው ነበር። መንግስት ለስድስት ወራት የቆየው የአስቸኳይ ጊዜ አዋጅ በአማራ ክልል አንጻራዊ ሰላም ማምጣቱን ቢገልጽም ከአማራ ብሔራዊ ንቅናቄ አብን የተወከሉት የህዝብ ተወካዮች ምክር ቤት አባል አበባው ደሳለው ይህን አይቀበሉም።
በተደጋጋሚ ተሞክሮ ያልተሳካ ነው። ሰላምን ከዚህ በፊት በነበሩት የአስቸኳይ ጊዜ አዋጆች ማረጋገጥ አልቻልንም። ደግሞ ታይቷል፣ በስድስት ወራት ውስጥ እንደታየው የሰላም ችግሮች እየተባባሱ ነው እንጂ የሄዱት ለውጣል። ለምሳሌ ምንድን ነው ከአስቸኳይ ጊዜ አዋጁ ከመጠቁ በፊት ብዬ የነበረው አስቸኳይ ጊዜ አዋጁ ከጸደቀ እነዚህ ንጹሐን ግድያ እንደሚጨምር ነበር። እውነትም የሆነው እንደዛ ነው። በሁለት ከተሞች ላይ ብቻ የነበረው ሞት አሁን በሁሉም የአማራ ወረዳዎች ላይ እንደገጠመ፣ በፖለቲካ አመለካከታቸው ብቻ የተለዩ ሰዎች እንደሚታሰሩ፣ ማንነትም ተኮር ያደረገ ከዚህ በፊት በነበረው አስቸኳይ ጊዜ አዋጆች በሙሉ እንደዚህ ነበረ። አሁንም ተመሳሳይ ነው የሆነው። ኢኮኖሚውንም በጣም እንደሚጎዳው ምክንያቱም ድሮ በደርግ ጊዜ ሁሉም ነገር ወደ ጦር ግንባር እንደሚባለው አሁንም ለጦሩ ነው ከፍተኛ ትኩረት ሰጥቶ በጀት ያለው። ስለዚህ ጤናውን ሴክተር በሙሉ ጎድቶታል። ጤና የጤናውን ሴክተር ጎድቶታል። መድኃኒት እጥረት በጣም ከፍተኛ ደረጃ ላይ ደርሷል። አሁን የኑሮ ውድነቱ በጣም ያሻቀበው ይህ ሁሉ የጦርነቱ ተጽዕኖ ነው። አስቸኳይ ጊዜ አዋጅ ያመጣው ማለት ነው። እና የሚሻለው መወያየት፣ መደራደር እንዲሁም በየአዳራሹ የሚደረግ ውይይት አይደለም መፍትሄ ያመጣው። ሺህ ከሆኑ አመራሮች ጋር የአማራ ህዝባዊ ኃይል ወርፋኑ አመራሮች ጋር ከነሱ ጋር ፎርማል የሆነ ደረጃውን የጠበቀ ድርድር መካሄድ አለበት ነው።
የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃም እንዲሁ አዋጁ የተፈለገውን ውጤት አያመጣም የሚል አስተያየት አላቸው። በመሆኑም የአዋጁን መራዘም ተቃውመው ውይይትና ድርድር ብቸኛው አማራጭ እንደሆነ ይገልጻሉ።
የአስቸኳይ ጊዜ አዋጁ መራዘሙ ሁለት ነገሮችን ያመላክተናል። እነሱም አንደኛው ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉ ነው። ሁለተኛው ደግሞ ያሉትን ግጭቶች ለመፍታት ሰላማዊና በንግግር ላይ የተመሰረተ አማራጭን ወደ መጠቀም ውስጥ አለመግባታችን ነው የሚያሳየን። ከዚህ በፊት የተደረገው ለውጥ አላመጣም። ይህ ብቻ ሳይሆን በኢህአዴግ ጊዜም ስንት ጊዜ በተደጋጋሚ ሲደረግ የነበረው ውጤት አላመጣም። በውጤት ነው እንግዲህ ተቀባይነት መደገፍም አለመደገፍም የምንችለው። በአዋጁ ስርም ሆኖ በወታደራዊ ኃይል ራሱ ለመቆጣጠር ያለው ምናልባታዊ ፕሮባቢሊቲ በጣም ያነሰ የሄደበት ሁኔታ ነው የምናየው። አንዱ ወገን አሸንፎ ግጭቱ ይጠናቀቃል የሚለው በጣም የማይቻል ሊሆን ይችላል። ለዛ ነው የአስቸኳይ ጊዜ አዋጁን ከምንደግፍ ሁለተኛውንና በህዝብም የሚደገፈው በህግም የሚደገፈው ውጤቱም ያማረ የሚሆነው በውይይትና በድርድር የሚፈታው አይነት የግጭት አፈታት መንገድ ነው ማለት ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በበኩላቸው ውይይት ለችግሩ መፍትሄ መሆኑን አጽንኦት ሰጥተው፣ ነገር ግን ለውይይት አስቻይ ሁኔታ ለመፍጠር አዋጁ አስፈላጊ እንደሆነ ተናግረዋል።
በአሁኑ ወቅት እንደሚታየው ትላንትና ከትላንት ወዲያ ባለ ሁኔታ የተለያዩ የፌዴራል መንግስት አካላት የክልሉ መንግስትም የአካባቢው ህዝብ ጋር ውይይቶችን እያደረጉ ነው። ስለዚህ አክቲቭሊ የክልሉ መንግስት የሚሰራበት ሁኔታ ላይ ቢያንስ ነው ያለው የሚለውን በግልጽ ማየት ይቻላል። ይሄ ማለት ግን መራዘሙ ባይተሰልፍ ደግሞ የሚያሳየን ስቲል የክልሉ መንግስት ብቻውን ደግሞ ያን አካባቢ ሰላምና ጸጥታ ማስከበር የሚችልበት አቅም ላይ ስቲል እንዳልሆነ ነው የሚያሳየው። በእኛ እምነት በአስቸኳይ ጊዜ አዋጅ በማወጅ እና የአስቸኳይ ጊዜ አዋጅም በማራዘም ብቻ ሰላምን ማምጣት እንደማይቻል እናምናለን። እሱን ግን አስቻይ ሁኔታ ለመፍጠር የአስቸኳይ ጊዜ አዋጅ አንዳንድ ጊዜ አስፈላጊ የሚሆንባቸው ሁኔታዎች እንዳሉ እንረዳለን። ስለዚህ በዚህ መሰረት አሁን የአስቸኳይ ጊዜ አዋጁን ያራዘመው አካል ተወካዮች ምክር ቤት ይህንን አሰስ አድርጎ የክልሉ መንግስትም እና የፌዴራል መንግስቱም ባቀረቡት ጥያቄ መሰረት ነው ያጸደቀው። ሶ የአስቸኳይ ጊዜ አዋጁ ለፎሬቨር የምንተዳደርበት ስላልሆነ በአስቸኳይ ውይይቶች፣ ንግግሮች፣ ድርድሮች መጀመር አለባቸው ብለን ነው የምናምነው። በእኛ በኩል ዘላቂ ሰላምም የሚያመጣው ይሄ ነው ብለን እናምናለን።
በአማራና በኦሮሚያ ክልሎች ያሉ ግጭቶች በድርድር እንዲፈቱ ዓለም አቀፉን ማህበረሰብ ጨምሮ የተለያዩ አካላት ጥሪ ማቅረባቸውን ቀጥለዋል። በኦሮሚያ ክልል ከሚንቀሳቀሰው አማጺ ቡድን የኦሮሞ ነጻነት ሰራዊት ጋራ ባለፉት ሚያዝያና ጥቅምት ወራት በታንዛኒያ በሁለት ዙር የተደረጉ ድርድሮች ያለ ውጤት መጠናቀቃቸው ይታወቃል። ይሁንና ቀጣይ ድርድር ሊኖር እንደሚችል መንግስት ከሰሞኑ በተለያዩ አጋጣሚዎች ገልጿል። በአማራ ክልል ያለውን ግጭትም በውይይት የመፍታት ፍላጎት እንዳለው መንግስት በተለያዩ ጊዜያት ቢገልጽም ግጭቱ ከተጀመረበት ጊዜ አንስቶ በክልሉ የትጥቅ ትግል በማድረግ ላይ ከሚገኘው የፋኖ ታጣቂ ቡድን ጋር በይፋ የተጀመረ ድርድር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወጣት ፌቨን ለእንስሳት ርህራሄ በማሳየት ትታወቃለች። ሀብታሙ ስዩም ከሰሞኑ አግኝቶ አነጋግሯታል።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ ያለ ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው፣ እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮህ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ፣ ድንጋይ ይዞ ማለት ነው። እና ከዛም እሷ ውሻ የት እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላውቅ ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳይደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ የማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣር አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ሳድግ ግን በቃ ለነሱ የሆነ ነገር ማድረግ አለብኝ ብያስብ ነበር።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን፣ ውሾች፣ ድመቶችን አንስ የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ፣ ሰው ውሻን እንዳይገዛ ከጎዳና አንስተው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አሁን እነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ዕጣ ፈንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው፣ ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ይንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራ አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነብስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘ ወይም የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ ዕጣ ፈንታ ለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ሲያዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ ያጠቃሃል፣ ይቀጠቅጠሃል። እና የሚደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚህ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጡኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች የተቋቋሙካቸው ነው ያለውት ግን ሰዎች እንደዛ ነው የሚያደርጉት ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሙታል ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል አይኑን ጉልጉለው ወደ አስፋልት ይጥሉታል ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም ጥለውት ይጠብቁታል ሩቅ ሆነው ምክንያቱም አንድ ቅልብልም ብሎ የሚመጣ መኪና ሊገጨው ይችላል ከዛ በኋላ ካሳ ይቀበሉበታል ካሳ ይቀበሉበትና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል ምክንያቱም ህጉም እንትን አይላቸውም ህጉም ለምን ይሄን እንስሳ አቢዝ አደረክ የሚለው ገና ነው እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖርኝ በሬን እንትና የስራ ምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን በእነዚህ ፈተናዎች ውስጥ ምናልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
እቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት
ነው እና የሚነሱትን እንስሳዎች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘን መንሳት ያለብን ማለት ነው። እንደዛም ሆኖ ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀስኩ ያለሁት፣ ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛን የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እንደዚህ አይነቶቹን ተቋሞች መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት፣ ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው፣ ያን እንደዛ ሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው፣ የመጨረሻ ቢሼ እሱ ነው።
ቴቨን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
በአማራ ክልል ያለው ግጭትና እንዲሁም ደግሞ የአስቸኳይ ጊዜ አዋጅ ወጣቶችን ጨምሮ የኤችአይቪ ቫይረስ ስርጭት ባለባቸው ማህበረሰብ ውስጥ የመድኃኒት ስርጭቱን መቆጣጠር እንዲሁም ደግሞ በርካቶች ጋር እንዳይደርስ ማስተጓጎሉ እየተነገረ ነው። መስፍን አድራጌ ዘገባለሁ።
በአማራ ክልል ተለዋዋጭ ገጽታዎችን ይዞ የቀጠለው ግጭት በአስከተለው እንቅስቃሴ ወሰነነት በኤችአይቪ መከላከልና መቆጣጠር ስራ ላይ ጫና እንደፈጠረ በክልሉ ጤና ቢሮ የኤችአይቪ ፕሮግራም የኤችአይቪ ክሊኒካል ቡድን አስተባባሪ ሲስተር ሙሉነሽ ተስፋ ለአሜሪካ ድምጽ አስታውቀዋል።
በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶች ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው። ከተቋም ተቋምም ግብአቶችን ያዘዋወሩ ወይም ያንቀሳቀሱ ለመስራት ከፍተኛ ችግር ላይ ነው ማለት ነው። ከሌ ደንበኞች ጤና ተቋም ሄደው መድኃኒታቸውን በቀጠሯቸውና በትክክለኛው በተቀጠሩበት ሰዓት ሄደው መድኃኒት ለመውሰድ የትራንስፖርት ችግር ትልቁ ችግር ነው ማለት ነው።
በተለይ በክልሉ ምዕራባዊ ዞኖች ተደጋግሞ የሚከሰተው የጸጥታ ችግር መድኃኒት በሚወስዱ የአካባቢው ነዋሪዎች ላይ ተደራራቢ ጫናዎችን እንዳስከተለ ከኤችአይቪ ጋር አብረው በሚኖሩ ሰዎች የተደራጀው የአማራ ክልል ኤችአይቪ ፖዚቲቭ በጎ አድራጎት ማህበራት ህብረት ለጤናና ልማት ዳይሬክተር መሸሻ መርድ አመልክተዋል።
የጸጥታ ችግር ከመኖሩ ጋር ተያይዞ የትራንስፖርት ችግር ይገጥማል። ከፍተኛ ነው። ድሮ 10 ብር የነበረ ትራንስፖርት ዛሬ 100 ብር 200 ብር ድረስ ነው ያለው። የትኛውም በአማራ ክልል ላይ ለምሳሌ ብታነሳ እዚህ ዳንግላ ለመሄድ ድሮ 40 ብር ትከፍል ነበር። አሁን 300 400 ብር ነው። ደብረ ማርቆስ ግራንድ ቦታ ላይ ስመጣ ስትፈልግ ወደ ባህር ዳር ዛሬ 8-900 ብር ድረስ 1000 ብር ድረስ ያስከፍላቸው። ያ ከመሆን ጋር ተያይዞ የኢኮኖሚም ችግር ይገጥማቸዋል። ወደዚያ ቦታ ሂዶ መድኃኒታቸውን ለመውሰድ ይቸገራሉ። የጸጥታ ችግር ካለ ደግሞ ፍርሃት አለ። ፍርሃት ይኖራል። በተገቢ መንገድ ወደ ጤና ተቋም ሄደው አገልግሎታቸውንም አያገኙም። ጤና ተቋማትም ስቴብል ሆነው ደንበኛው አገልግሎቱን እንዲያገኝ በማድረግ በኩል የራሳቸውም ውስንነት ይገጥማቸዋል።
የጤና ቢሮ ቡድን አስተባባሪዋ ሲስተር ሙሉነሽ የጸጥታ ችግሩ የግብአት ስርጭቱንና የሕክምና አሰጣጡን ከማስተጓጎልም ባሻገር ከ5000 የሚልቁ የመድኃኒቱ ተጠቃሚዎች ከመረጃ ቋት እንደጠፉና መጠቀማቸውን እንዲያቋርጡ ምክንያት እንደሆነ ገልጸዋል።
በክልላችን በተፈጠረው ወቅታዊ ግጭት ምክንያት በርካታ ቁጥር ያላቸው የጸረ ኤችአይቪ ሕክምና ክትትል ላይ የነበሩ ደንበኞችን ከመረጃ ቋታችን ያጣንበት ሁኔታ ይታያል። አምና ሰኔ ወር ላይ እንግዲህ በአንጻራዊ ደህና የነበረበት ሁኔታ ስለነበር ማለት ነው ያሉ ደንበኞች ቁጥር ወደ 157,000 አካባቢ የሚሆኑ ደንበኞች ይኖሩ ነበር ማለት ነው። ስለዚህ የመረጃ ማጥራቱን ስራ ስናካሂድ አሁን ላይ ታሳስ ወር ላይ ወደ 151,262 የሚሆኑ ደንበኞች መድኃኒታቸውን እየወሰዱ መሆኑን አግኝተናል ማለት ነው። ያጣናቸው ሰዎች 5,741 የሚሆኑ ሰዎችን እንግዲህ መድኃኒታቸውን እየወሰዱ አለመሆኑን ተረድተናል ማለት ነው። ይህን ለማጥራት ደግሞ ተንቀሳቅሶ ጤና ተቋማት ደርሶ የኦዲት ስራ መስራት ያስፈልጋል እና ይህን ለመስራት ግን በተለይ ተንቀሳቅሶ መስራት ችግር ስለሆነ በሚፈለገው ልክ ለመስራት ተቸግረናል ማለት ነው።
አቶ መሸሻ ደግሞ በመረጃ ቋት ውስጥ ለሚገኙ መድኃኒት ተጠቃሚዎች ሳይቀር የመድኃኒት አቅርቦት ውስንነት እንዳለ ተናግረዋል።
መድኃኒቱ ባለመምጣቱ የተነሳ እየተጉላላን ነው። ድሮ ይሰጠን የነበረው ኮንቴት ብዛት ለምሳሌ የሶስት ወር የሚሰጥ ከሆነ የአንድ ወር እየተሰጠን ነው። የአንድ ወር በመሰጠቱ አገልግሎቱን በተገቢ መንገድ ልናገኝ አንችልም።
በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፈቃዱ ያደታ የጸጥታ ችግሩ በአማራና በሌሎችም ክልሎች የኤችአይቪ መከላከልና መቆጣጠር ስራ ላይ ተጽዕኖ መፍጠሩን ይቀበላሉ።
ከሶስት አመት በፊት የጀመረ ከአንድ ሪጅን ወደ ሌላ ሪጅን እያለ የቀጠለበት ሁኔታ እና ብዙ አቅሞች እና ሪሶርሶችን እየጠየቀን እንደሆነ ግልጽ ነው። በኮንፍሊክቱ ምክንያት ብዙ ግብዓቶች በሰንሰለቱ መሰረት እያለን መንገዶች ከመዘጋት ጋር ተያይዞ አርቲፊሻል የሆነ ስቶክ አውቶች ይኖራሉ። ማለት ሰንትራሊ እያለ ወደ ጫፍ ላይ ደግሞ ተደራሽ የማይሆኑበት ሁኔታ እንደ አገር ግብዓቱን እያለን የማድረስና ወቅታዊ የሆነ ወይ ደግሞ ግዛዊ የሆኑ ጋፖች እየተፈጠሩ የእኛ አገልግሎት ደግሞ በጣም ተገልጋይ ተኮር ስለሆነ እያንዳንዱ አገልግሎት ተገልጋዩ ጋር ካልደረሰ በፕሮሴስ ወይም በሂደት የምናወራው ነገር ስለሌለ ከዛ አግባብ ማለት ነው ጊዜ፣ የሰው ኃይል፣ ሀብት ብዙ ነገሮች ነው የሚባክነው።
ሲስተር ሙሉነች በበኩላቸው ከጸጥታው ችግር ጋር ተያይዘው የሚፈጠሩት የአፈጻጸም ክፍተቶች ከግለሰቦች ጤና በተጨማሪ እንደ አገር በዘርፉ ለማሳካት በታቀዱ ስራዎችም ላይ ተጽዕኖ እንዳይኖረው ስጋታቸውን አስቀምጠዋል።
አንድ ግለሰብ መድኃኒት በአግባቡ የማይወስድ ከሆነ በሽታ የመከላከል አቅም መዳከም ይኖራል። ለተለያዩ ተጓዳኝ በሽታዎች መጋለጥ መጨረሻ ሞት ያስከትላል። የመድኃኒት መላመድ፣ ይኖራል። ህክምናውንም የተወሳሰበ እንዲሆን ያደርገዋል። ችግሩ ለማህበረሰቡም የከፋ ይሆናል። በተለይ መድኃኒት የተላመደ ቫይረስ ወደ ሌላ ሰው የማስተላለፍ ነገር ሊኖር ይችላል። ልጅ ያላሳዳጊ ወላጅ ደግሞ ያለ ጧሪ እንዲቀር ያደርጋል። እንደ ሀገር ለህክምና የሚለውን በጀትም ከፍ ያደርገዋል ማለት ነው። እንዲሁም ደግሞ እኛ እንደ ፕሮግራም በ2030 እናሳካቸዋለን ያልናቸው በተለይ ከኤች አይ ቪ ነጻ ትውልድ መፍጠርና ኤች አይ ቪ የማህበረሰብ ስጋት እንዳይሆን ማድረግ እንግዲህ አንዱ ግባችን ነው። ስለዚህ ይህን ግባችን እንዳናሳካ ያደርጋል።
በችግር ውስጥም ቢሆን የኤች አይ ቪ ስርጭትን ለመቆጣጠር አቅም በፈቀደ መጠን መደረግ የሚኖርባቸው ጥረቶች እንደቀጠሉ አቶ ፈቃደ ጠቁመዋል።
ዓለም አቀፍ ተቋማት ተደራሽ እንዲያደርጉ በየብስ ትራንስፖርት እንሞክራለን። እናም ደግሞ በዛም የማይቻሉ ቦታዎች ደግሞ በካርጎ ከፍተኛ ወጪ ተወጥቶ የፍላይቶች ወይ ደግሞ በረራ ተደራሽ ያላቸው አካባቢዎችን ተደራሽ ለማድረግ ተሞክሯል። ኢንፋክት ብዙ ጥቃቶች እና ብዙ ጉዳቶች ደርሷሉ ይህንን ግባቶች ስናደርሰው። ያም ሆኖ ግን በማንኛውም ሁኔታ እና በማንኛውም ጊዜ ውስጥ ሆነን ህብረተሰቡ መድኃኒት ማግኘት ስላለበት በማናቸውም ኢመርጀንሲ ውስጥ ሁነን ተደራሽ ለማድረግ ጥረቶች ሲደረጉ ቆይቷል።
በትጥቅ ግጭት ውስጥ የገቡ የህብረተሰብ ክፍሎች የመድኃኒት አቅርቦት እንዲሳለጥ፣ የህክምና ባለሙያዎች ያለ ስጋት መንቀሳቀስ እንዲችሉና ሰብአዊ ድጋፎች እንዲደርሱ ትብብር እንዲያደርጉ የጤና ሚኒስቴር መሪ ስራ አስፈጻሚው ፈቃደ ያደታ ጠይቀዋል። ኢትዮጵያ ውስጥ ከኤች አይ ቪ ጋር አብረው የሚኖሩ 600,000 የሚደርሱ እንዳሉና ከእነርሱም 570,000ዎቹ መድኃኒት በመውሰድ ላይ እንደሆኑ ከጤና ሚኒስቴር የኤች አይ ቪ ህክምናና እንክብካቤ ዴስክ የተገኘው መረጃ ይጠቁማል። የሰሜን ኢትዮጵያን ጦርነት ጨምሮ በአገሪቱ የተከሰቱት ግጭቶች በኤች አይ ቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውንና በዚህም በአገሪቱ በአመት 11,000 ሰዎች እንደሚሞቱ፣ 8,300 ሰዎች ደግሞ በቫይረሱ እንደሚያዙ የአሜሪካ ድምፅ ከስምንት ወራት በፊት ዘግቧል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከልም የአማራ ክልል አንዱ እንደሆነ አቶ ፈቃደ ያደታን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን፣ ለምሽቱ የያዝናቸውን መሰናዶዎች እዚህ ላይ አጠናቀናል። አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በፌስቡክ ገጻችሁ ቪያማሪክ ላይ በመግባት ገጻችን ቪያማሪክ ላይ በመግባት ለጋቢና ቤ እያላችሁ አድርሱን። እንዲሁም ደግሞ ያመለጧችሁ መሰናዶዎችና ጥንቅሮችን ቢኖሩ የዌብሳይታችን ላይ ቪያማሪክ ዌብሳይት ላይ በመግባት ጋቢና ቤ የሚለው ማስፈንጠሪያ ስር ታገኟችኋላችሁ። አስተያየትና ጥያቄ ወይም ደግሞ ውይይት ውስጥ መስራት የምትፈልጉ ካላችሁም ስልክ ቁጥራችሁን ትተውልን ዘንድ እንጋብዛለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ስርጭቱን ከስቱዲዮ በመሐንዲስነት በማቀናበር፣ ሲሲ አሸናፊና ግርማ ደገፋ የድምፅና ቪዲዮውን በማቀናበር፣ አዋየው ገበያው የዌብና ማህበራዊ ድረገጽ ባለሙያችን በመሆን አብረናችሁ ቆይተናል። በንጋው ምሽት እንግዲህ በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ሁኑ። We'll be right back.